The Voice of America.
ተከታዩ ወደ ትንታኔ የሚወስደን ክፍለ ጊዜ ነው። አድማጮች፣ በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ወይም እየታዩ ያሉ ግድያዎችና ግጭቶችን ለማስቀረት አገሪቱን በፍጥነት ወደ ዲሞክራሲያዊ ስርዓት ማስገባትና ፍትሃዊና ህጋዊ ተቋማትን መገንባት አስፈላጊ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገለጡ። ጠቅላይ ሚኒስትር አብይ አህመድ እስካሁን ያከናወኗቸውን መልካም ጉዳዮች የሚያጠናክር አገሪቱን ወደ ተረጋጋ ሁኔታ የሚመልስና የወደፊቱንም አቅጣጫ አመላካች የሆነ የጥርጊያ መንገድ ሊያሳዩን ይገባልን ብለዋል። ጽዮን ግርማ አቶ አበባ አያሌውን ከአዲስ አበባ ዩኒቨርሲቲ፣ የህግ ባለሙያውን አቶ ሙሉጌታ አረጋዊንና አቶ ጀዋር መሐመድን ከዚህ ከዩናይት ስቴትስ አወያይታ ተከታዩን አጠናቅራለች።
ቅዳሜ ዕለት በሐዋሳ ከተማ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የኤርትራ ህዝቦች አብረው ተወልደው አብረው ያደጉ መሆናቸውን ገልጸው ዛሬ የሚቀደደው ጥቁር መጋረጃ እንጂ አዲስ የሚገነባ ነገር የለም ካሉ በኋላ ጉዳዩን ወደ ኢትዮጵያ መልሰው የሰላም ዋጋ አሁንም ያልገባችሁ ባካችሁ ከዚህ ተማሩ ብለዋል። ይህንን ንግግራቸውን በተመለከተ 3 እንግዶች አስተያየት እንዲሰጡበት ጋብዣለሁ። የአዲስ አበባው ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው፣ በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ፣ በእርግጥ አቶ ሙልጌታ አሁን እዚህ ዋሽንግተን ዲሲ ውስጥ ይገኛሉ፣ እንዲሁም የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ናቸው። በጉዳዩ ላይ አስተያየት ከመስጠታችሁ በፊት የጠቅላይ ሚኒስትር አብይ አህመድን ንግግር እንስማ።
አንዳንድ የሰላም ዋጋ ገና ያልገባችሁ በደቡብ፣ በኦሮሚያ፣ በሶማሌ አንዳንድ አካባቢ ያላችሁ ኢትዮጵያውያን ሰላም ምን ያክል አስደሳች ነገር እንደሆነ አይታችሁ እባካችሁን ዛሬ እንኳን ተማሩ። ኢትዮጵያ ውስጥ በሚያሳፍር ሁኔታ ዛሬም ሰዎች ይሞታሉ። በሚያሳዝን ሁኔታ ሰዎች ወጥተው መመለስ ይቸገራሉ። ይሄን ነገር የምታደርጉ ያሰባችሁ ወይ የተገዛችሁ ሰዎች ከዚህ ተምራችሁ ወደ ፍቅር ጎዳና እንድትመጡ ምናልባት የመጨረሻ የሆነ ጥሪዬን ላቀርብላችሁ ፈልጋለሁ።
አቶ አበባው አያሌው፣ እንግዲህ እንደሰማችሁ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በኢትዮጵያ ውስጥ ሰዎች ይገደላሉ፣ ይሞታሉ፣ የመንግስት ታጣቂዎች ይገድላሉ በሚል ሌሎች መንግስቱን ነው ሲከሱ የሚሰማው። አሁን ደግሞ መንግስቱን የሚያስተዳድሩት ሀገሪቱን የሚመሩት ጠቅላይ ሚኒስትር በአንጻሩ እያሉ ነው ኢትዮጵያ ውስጥ ሰዎች ይገደላሉ፣ ሰዎች ይሞታሉ እያሉ ያስጠነቀቁ ነው። እና ምን አስተያየት አላችሁ በዚህ ላይ? ማንን ነው የሚያስጠነቀቁት? ምንድን ነው ይሄ መልእክት? አቶ አበባ አያሌው ከአዲስ አበባ ዩኒቨርሲቲ።
እኔ ይሄ ግልጽ መልእክት ይመስለኛል። እስካሁን 2 በጣም የታገሷቸው ነገሮች አሉ። አንደኛ በድሮ የተመሰረተ ካድሬ አለ። ያው ህወሓት በምታንጸው እሷ ሰርታ ባለበሰችው የሚጓዝ አሁን ደግሞ መሪዎች ህዝብ ሲሸቱ መሪዎች ህዝብ ሲሉ ይሄ ያልተዋጠላቸው በድሮ እንትን የተፈፉ ካሪዎች አሉ። እነሱን የግድ ማስታገስ መኖር አለበት። ሁለተኛ ደግሞ ትልቁ ነገር ምንድን ነው? ይሄ ጥቅም የተነካባቸው አሉ። ሀገሪቱ ውስጥ ምን አለ? አንደኛ ሳይሰሩ ጥቅም ያጋበሱ ሳይሰሩ ሁሉን ነገር እንደው የብልጽግና ማማ ላይ የወጡ ሰዎች አሉ። እነዚህ ናቸው የሀገሪቱን ወደኋላ እንመለሳለን ሮም አያስፈልገንም። ግጭቶች ሲፈጠሩ በየቦታው ላይ የሚፈጠሩት ሰው ከሰው አልግባባ ብሎ ሳይሆን ትልቁ ነገር ምንድን ነው? አንደኛ በካሬ በኩል፣ ሁለተኛ ደግሞ በጥቅመኞች በኩል፣ በእነዚህ በኩል ያሉ ሰዎች መታገስ አለ። ስታተስ ኮውን ማስጠበቅ ይፈልጋሉ፣ የድሮውን ማለት ነው። ይሄ ነው ትልቁ ነገር። ይሄንን ግን እንግዲህ ጠቅላይ ሚኒስትሩ የሚታገሱ ከሆነ አይ ለውጡም ላይታወቅ ነው። እነዚህ ሰዎች የሚያስታግሱ ከሆነ ግን የወደፊት እርምጃ ነው ብዬ ወስደዋለሁ። ሲሆን
በጣም አመሰግናለሁ። እስቲ አቶ ሙልጌታ አረጋዊ፣ እርሶም የአዲስ አበባ ዩኒቨርሲቲ መምህር ኖት፣ በእርግጥ አሁን ዋሽንግተን ዲሲ ቢገኙም እስቲ የእርሶን አስተያየት እንስማ በዚህ ላይ።
እኔ በሁለት መንገድ ነው ማየት የምፈልገው። አንደኛው ማንኛውም መንግስት ህግና ስርዓት የማስከበር ኃላፊነት አለበት እና ጠቅላይ ሚኒስትር አብይም እንደ መንግስት መሪ ህግና ስርዓት ሲደፈር ወይም ሲጣስ የማስከበር ግዴታ አለባቸው። ሰው በዚህ መልኩ ኢትዮጵያ ውስጥ አሁን ልክ ጠቅላይ ሚኒስትሩ እንዳሉት የተለያዩ ቦታዎች ችግሮች አሉ፣ ህግ የመጣስ ችግሮች። ኦፍኮርስ እነዚህ ችግሮች ምንድን ናቸው ተብሎ ቢጠና ጥሩ ነው። ምንድነው ምንጫቸው? ፖለቲካል ናቸው ወይስ ተራ የህግ ጥሰቶች ናቸው። እነሱ እሱ ጥናት እንጠይቅ ይመስለኛል። ለማንኛውም ተፈለገው አይነት ጥሰት ፈጽም መንግስት ተከታትሎ አጥንቶ እርምጃ መውሰድ መብት አለው። በሌላ በኩል እስካሁን ግልጽ ያልሆነው ጠቅላይ ሚኒስትሩ ራሳቸው ምን ብለዋል? እስካሁን የነበረው መንግስት ፖሊሶች ሰዎች የሚደበድቡበት የህግ የበላይነት ያልታየበት ጭራሽ ሰዎች እስር ቤት የሚደበደቡበት አክቹዋሊ መንግስት ራሱ ቴሮሪስት ያሉበት ያሉት መንግስት ነው ያለው ስልጣን ላይ እና በሌላ በኩል ህግና ስርዓት ስታስከብሪው ስርዓት አለው አሰራር አለ እና ለዛም ይሆን የህግ ስርዓት አለ ወይ? እንዴት ነው የሚከበረው ህግና ስርዓት? ስለዚህ የእነዚህ ሁለቱ በባላንስ ፈቃድ በአንድ በኩል ስራቸው እንዲሰሩ ህግና ስርዓት ማስጠበቅ አለባቸው። በሌላ በኩል ደግሞ ህግና ስርዓት የሚጠብቁት ህጋዊ በሆነ መንገድ መሆን አለበት። እና እነዚህ ሚዛናቸው እስከተጠበቀ ድረስ ጠቅላይ ሚኒስትሩ እያሉት እውነታቸው ነው እያስባሉ።
በጣም አመሰግናለሁ አቶ ምልጌታ። አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ እንደዚሁም በኢትዮጵያ የፖለቲካ ጉዳይ ቀንደኛ ተሳታፊ ሆነው ቆይተዋል እና ለእርሶም ተመሳሳይ ጥያቄ ነው ማነሳው። ግን አያይዤ እንደዚህ አይነት ግድያዎች ካሉ የህግ ጥሰቶች ካሉ ፖለቲካ ናቸው ወይም ደግሞ ተራ ወንጀሎች ናቸው የሚለው የሚጣራው በእንደዚህ ያለ ማስጠንቀቂያ ነው ወይ? የህግ ስርዓት ተቋማት ቶሎ መገንባት ወይም እነሱ ስራቸው እንዲሰሩ ማድረግ አስፈላጊ አይደለም ወይ?
ለዚህ ችግሩ መንስኤ ሁለት ይመስለኛል። አንዱ እንደ ተፈጥሯዊ የናቹራል ፕሮሰስ የሚፈጥረው ነገር አለ። ሁለተኛው ማኒፑሌሽን ደግሞ የሰው ሰራሽ አይነት ሂደት አለ። ተፈጥሯዊ የምንለው ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ የሚመጣ ለውጥ አለ። በአምባገነናዊ ስርዓት ውስጥ የጠመንጃ አገዛዝ ነው ያለው። ሰው ህግን የሚያከብረው ጠመንጃን ስለሚፈራ፣ ወታደራዊ ኃይሉን ጭቆናን ስለሚፈራ ነው። ዲሞክራሲያዊ ስርዓት ውስጥ ደግሞ ሰው ህግን ስለሚያከብር ነው የሚገዛው። እናም ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርግበት ወቅት በፍጥነት የጠመንጃ ህግጋትን ሌሎች ህጎች በዲሞክራሲ ህግጋት ካልተካናቸው ክፍተት ይፈጠራል። በዛ ክፍተት ውስጥ ህግ አልበኝነት ሎውለስነስ እየተፈጠረ የሚሄድበት ሁኔታ አለ። አንዱ ይሄ ነው መረዳት ያለበት። ሁለተኛው ደግሞ ልክ እንደ አሁን እንዳልኩ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ በዛ አምባገነናዊ ስርዓት ውስጥ ከፍተኛ ጥቅም ያገኙ ወንጀል ሲሰሩ የነበሩ ግለሰቦችና ቡድኖች አንደኛ ጥቅማቸውን ለማስከበር፣ ሁለተኛ ደግሞ ከተጠያቂነት ለማምለጥና አጋብተው የያዙትን ንብረት ፕሮቴክት ለማድረግ ለውጥ እያመጣ ያለው አመራር እነሱን ወደ መቅጣትና በተለይ ደግሞ የኢኮኖሚ ሪዲስትሪቢሽን ማድረግ እንዳይችል እሳትን በማጥፋት እንዲጠመድ የማድረግ ስልት አላቸው። ዲፕ ስቴት የምንለው ማለትም በተለይ በደህንነት ውስጥ በኢኮኖሚ ውስጥ ከፍተኛ ተጽዕኖ ያላቸው ግለሰቦች ይሄን ሊያደርጉ የሚችሉበት ሁኔታ አለ። ሁለቱን አብሮ ነው ይሄ። ይህ ከሆነ ግን ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለበት? ዛቻው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለሆነ የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል። በመንግስት ደረጃ በጠቅላይ ሚኒስትሩ ዲሌጂቲማይዝ ተቀባይነት አጥ ይህ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል።
ሶስቱንም እንግዶች አመሰግናለሁ። ነገር ግን እንግዶቹ ምን መደረግ አለበት በሚለው የመፍትሄ ሀሳብ ላይ የሰጡትን ማብራሪያ በነገው ምሽት ፕሮግራማችን ይዘን እንመለሳለን።
ጥሩ ጥሩ ስራ ሰርቶ የፖለቲካ ምህዳሩን ሰፋ አድርገውታል። ሚዲያዎችን ፈቅደዋል። በሽብር የተፈረጁ ድርጅቶች ያተነስቶላቸዋል። ግን ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራ። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁትም። ከአምባገነናዊ ስርዓት ወጥተሽ ወደ ዲሞክራሲያዊ ስርዓት ማትሄጂ ከሆነው ያለው ምርጫ ሁለት፣ አንደኛ አሁን የተጀመረው ስርዓት አልበኝነትና ብጥብጥ እየተስፋፋ ይሄዳል። ሁለተኛ ጠቅላይ ሚኒስትሩ ያሳዩት ነገር ይመጣል። ምንድን ነው ይሄ? ህግን ከማሰን ይልቅ በጉልበት የሚበጠብጡ ሰዎች ወደ መጨቀፍ ፍለግ ይካሄዳል። በአንድ ሁለት ሲባል ወደ አምባገነናዊ ስርዓት የሚካሄድበት ሁኔታ ይፈጠራል። እዚህ ጋር እንደጀመር ጠቅላይ ሚኒስትሩ እኮ ሲሪየስ ከሆነ በዚህ ጉዳይ ላይ አንደኛ ከተቃዋሚዎች ጋር ቁጭ ብሎ መደራደር አለበት። ሁለተኛ ለምሳሌ በኦሮሚያና በሶማሌ ክልል እየተደረገ ያለውን ነገር ማን ያደረገ እንደሆነ ሁሉም ሰው ያውቃል። የጠቅላይ ሚኒስትሩ ኮንሰርን እና ሀሳባቸው ይገባኛል። ሀገር ሰላም የማስከበር ግዴታም እንዳለባቸው ይገባኛል። ግን ኢትዮጵያ አሁን ባለችበት ደረጃ ማንኛውም ኃይል ሊያረጋጋት አይችልም። ማንኛውም ኃይል ወታደራዊ ጣልቃ ገብነት ሊያረጋጋት አይችልም። ኢንፋክት የተረጋጋ ወታደራዊና የደህንነት ተቋም የለንም። አሁን የኢትዮጵያ ችግር ትላንትናም ዛሬም ስለው የነበረውና ስመክረው የነበረው የኢትዮጵያ ችግር የፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንጂ የሴኪሪቲ መፍትሄ አያስፈልግም። መፍትሄው ሀገሪቷን በፍጥነት ወደ ዲሞክራሲ ማሸጋገር ነው። ይህን ለማድረግ ደግም የምመክረው ጠቅላይ ሚኒስትሩና ገዢው ፓርቲ ከተቃዋሚ ጋር ቁጭ ብለው በምን አይነት ምርጫ፣ በምን አይነት ሂደት፣ በምን አይነት ምርጫ ቦርድ ሀገሪቷን ወደ አዲስ መንግስት እናሸጋግራለን ማለቱ ነው ሀገር የሚያረጋጋው እንጂ ወደ ቡጢና ወደ ተመንጃ ከተመለስን አሁንም ሀገር ወደ ማፍረስና ደም ማፋሰስ ነው የሚሄደው።
ታቸውም እንዳረጋገጡት ሰዎች አሁንም እየሞቱ ነው፣ ግጭቶች አሉ ይያሉ ነው። እኛም በሪፖርታችን ስንሰራ ቆይተናል። አርብ ዕለት ለምሳሌ ጭናክሰን ውስጥ በሶማሌ ክልልና በኦሮሚያ ክልል ውስጥ ሰዎች መሞታቸውን ስንዘግብ ነበርና በእንደሱ ማምጣት ይቻላል ወይ? የሚፈልገውን ለውጥ ማስቆም ይቻላል ወይ?
የሚቻል ይመስለኛል። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይሄን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ስርዓት አልነበረንም። ምንም አይነት ስርዓት አልነበረንም። ሀገሪቱ ስትገዛ የነበረው በተጻፈ ስርዓት በህገ መንግስቱ በጠደቀው መሰረት ሳይሆን ባልተጻፈ ህግ ነው ስትመራ የነበረው። ሁለተኛ እያንዳንዱ ክልል የፖሊስ ኃይል አለው፣ የልዩ ፖሊስ ኃይል ማለት ነው። ያንን ያዛል። ስለዚህ በኦሮሚያና አሁን በሶማሌ ክልል ላይ የሚከሰተው ምንድን ነው? አንደኛ በመከላከያ ኃይሉ የሚታገዝ ነው፣ የሶማሌ ክልል ልዩ ኃይል የሚባለው ማለት ነው። ሁለተኛ የኦሮሚያን ስንወስደው ደግሞ አንደኛ ህዝቡ አልታጠቀም፣ መሳሪያው ተገፏል። ሁለተኛ ደግሞ ለሰላም የቆመ ነው። ስለዚህ ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ማድረግ ያለባቸው ምንድን ነው? አንደኛ ትልቁ ነገር ያልተጻፈ ስርዓት አገሪቱን እየገዛ ስለሆነ ያን ያልተጻፈ ስርዓት በተጻፈው መሰረት ያስተዳድሩልን። ሁለተኛ ማስፈራሪያም አይደለም ዛቻም አይደለም የሰጡት። ዛቻ ሳይሆን የሰጡት ምንድን ነው? አይ እርምጃ መውሰድ አለባቸው። እርምጃ ደግሞ ከወሰዱ በተሰጣቸው ስልጣን ማለት ነው፣ በጠቅላይ ሚኒስትርነታቸው መሰረት ያንን እርምጃ መውሰድ አለባቸው። ዛቻም አይደለም፣ አለበለዚያ አገሪቱ ምስቅልቅል ውስጥ ትገባለች።
አቶ አበባ በጣም አመሰግናለሁ። አቶ ሙልጌታ ምን መደረግ አለበት? ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለባቸው? ከዚህ ንግግራቸው ባሻገር የሚለው ላይ አስተያየት ይስጡልን። የህግ ባለሙያም ስለሆነ
ጃዋር ያለው ላይ እስማማለሁ። እውነት ነው፣ ጃዋር እንዳለው ነው መሆን ያለበት። ባጭሩ ምንድን ነው መደረግ ያለበት? አሁን ጠቅላይ ሚኒስትር አብይ የአሮጌ መንግስት መሪ ናቸው። አሁንም መንግስታቸው አሮጌ ነው፣ ኢህአዴግ ነው። አሁን ኢህአዴግ እንደነበረው ቀጥሎ እሳቸው የሚፈልጉት አይነት ለውጥ መምጣት የሚችል አይመስለኝም። ሶ ከባድ ችግር ነው የሚጠብቃቸው፣ ወይም ከባድ ኃላፊነት ነው የሚጠብቃቸው አይመስለኝ። ጠቅላላ ስርዓቱን ሪፎርም የማድረግ የመቀየር ወይም የማስተካከል ስራ ይጠብቃቸዋል። ለምሳሌ ቅድም እንደነካሁት በህግ የሚገዛ ፖሊስ ከሌለሽ፣ በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ አቃቤ ህግ ከሌለ እንዴት ነው ሰዎች መብት የሚጠበቀው? ልክ እንደተባለው ሀገሪቱ በኢትዮጵያ የተለያዩ የፖለቲካ ኃይሎች በሚያቀርቧቸው ጥያቄዎች እና ትግሎች በጣም የተወጠረች ሀገር ናት እና እነዚህ ልዩነቶች በህጋዊ መንገድ ማስተናገድ የምትችበት አግባብ ካልፈጠርሽ እንዴት ነው ወደፊት የምትሄጂው? ሰው ጠቅላይ ሚኒስትሩ እኔ ከጠቅላይ ሚኒስትሩ ያደርጋሉ ብዬ የምጠብቀው ምንድን ነው? ሰው ኮንፊዥን ውስጥ ነው ያለው ይመስለኛል። የኢትዮጵያ ህዝብ በተለይ በጣም ማሰብ የሚችል ሰው ጠቅላይ ሚኒስትር አብይ የት ነው መሄድ የሚፈልጉት? እስካሁን በግልጽ አልነገሩንም እና የሆነ ጠቅለል ያለ ሮድ ማፕ ይሰጡ። እንዳልኩት አሮጌው መንግስት በአዲስ መንግስት የመተካት ስራ አዳዲስ ተቋሞችን ልክ ጃዋር እንዳለው ዴሞክራቲክ ተቋሞችን ለመፍጠር ቢጀምሩት ጥሩ ነው ብዬ አስባለሁ።
እሺ አቶ አበባው የምጨምረው ነገር አለ እያሉ ነው፣ ይቀጥሉ።
እኔ ምልሽ ምን መሰለሽ፣ እስካሁን ድረስ አገሪቱ በስርዓት አይደለም የምትገዛው። ስርዓት የሌለበት ሁሉም ደግሞ ስርዓቱን በጠበቀ መንገድ አንደኛ ህግ አስፈጻሚው ራሱ የፓርቲ አባል ነው፣ ሁለተኛ ደግሞ ህግን ያወጣል የምትይውም የፓርቲ አባል ነው። እንዳለ ስርዓት የሌለባት ሀገር ነው ያለ እኮ። አሁን አስቸጋሪ የሆነው ምንድን ነው? በድሮው በዛው የተቀዳው ካድሬ ከላይ እስከታች ተሰማርቷል። እነዛን ለመመለስ ነው የሚፈልጉት የተወሰኑ ሰዎች ማለት ነው።
ስለዚህ
እነዛን ድሮ እንደሚቀነቀነው ዲሞክራቲክ ሴንትራሊዝም የምንወስነው ይሄን ነው፣ አንድ ስልጣን የተሰጠው ጠቅላይ ሚኒስትር ውሳኔ መውሰድ አይችልም እየተባለ ይሄ ነው አገሪቱ ላይ ችግር የፈጠረው። አሁን
ሶስታችሁም እንደገባኝ የህግ ተቋማት ወይም ደግሞ የህግ ስርዓት ይኑር ነው አይደለም? ለማጠቃለል
ነው
አቶ ሙልጌታ
ነው
አቶ ጀዋር?
አዎ የህግ ስርዓት፣ ያንንም ደግሞ በዲሞክራሲያዊ ስርዓት በምርጫ አዲስ መንግስት ተመስርቶ ሀገሪቷ በህግ መተዳደር ትጀምር።
ሶስታችሁንም በጣም አመሰግናለሁ። አቶ አበባ እያሌው ከአዲስ አበባ፣ አቶ ሙልጌታ አረጋዊ ከዋሽንግተን ዲሲ ግን የነዋሪነታቸው በአዲስ አበባ ነው፣ እንደዚሁም አቶ ጀዋር መሐመድ ከዩናይትድ ስቴትስ፣ ሶስታችሁንም በጣም አመሰግናለሁ።